ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 14 2016 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለህዝብ በይፋ እንዲገለጽ የህዝብ እንደራሴዎች ጠይቀዋል።
መንግስታችንም ሆን የኦሮሞ ነጻነት ግንባር እየተደራደረ ያለው በህዝብ ጉዳይ ላይ ማለት ነው። ስለዚህ ያልተስማሙባቸው ነጥቦች ናቸው።
ለአሜሪካ ድምፅ አስተያየታቸውን ከሰጡ የህዝብ እንደራሴዎች መካከል የአንደኛውን ነው በጨረፍታ ያስደመጥናችሁ። ሙሉ ጉዳዩ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ዛሬ ምሽት ይሰማሉ። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮኝ ይቆያል። የዕለቱ ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎችን ለእናንተ እናሰማለን። ደረጀ ደስታ ይጠብቃችኋል።
ጤና ይስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በእስራኤልና ሐማስ መካከል ለአራት ቀናት የሚቆየው የተኩስ ፋታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 1.7 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ እርዳታ ያስፈልጋቸዋል። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታነት ለመቀየር መዘጋጀቱን አስታወቀ፣ የሚሉትና ሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በእስራኤልና በሐማስ መካከል ለአራት ቀናት የሚቆየው የተኩስ ፋታ ስምምነት ዛሬ አርብ ተግባራዊ መሆን ጀምሯል። ከወር በላይ ለወሰደው ግጭት ፋታ ይሰጣል የተባለው ይህ ስምምነት በሐማስ ታጣቂዎች የታገቱትና በእስራኤል ታስረው ያሉት ፍልስጤማውያን የሚፈቱበትን አካሄድ አስቀምጧል። በእስራኤል የቦምብ ድብደባና መሰረታዊ አቅርቦቶች እጥረት ለደረሰባቸው 2.3 ሚሊዮን የጋዛ ነዋሪዎችም ሰብአዊ እርዳታን ለማድረስ ያስችላል ተብሏል። የእስራኤል ጦር ከቀያቸው የተፈናቀሉ ፍልስጤማውያን አሁንም ወደ ተወሰኑ አካባቢዎች እንዳይመለሱ ማስጠንቀቁን ቀጥሏል። በካታር በዩናይትድ ስቴትስ እና በግብጽ ሸምጋይነት የተካሄደው የተኩስ ፋታ ስምምነቱ ግጭቱ ውሎ አድሮ እንዲቆም የተስፋ ጭላንጭል እንደሚሰጥ ተጠቁሟል። የእስራኤል መሪዎች ግን አስፈላጊ ሆኖ ከተገኘ በጋዛ የሐማስ ታጣቂዎች ላይ እንሰነዝረዋለን ያሉትን ጥቃት ለመቀጠል ዝግጁ እንደሆኑ አስታውቀዋል። የተኩሱ ፋታ ስምምነቱ ተግባር ላይ እንደዋለ ከተገለጸበት ዛሬ አርብ ከማለዳው አንድ ሰዓት ጀምሮ ምንም አይነት የተኩስ ድምፅ እንዳልተሰማ የአሶሺየትድ ፕሬስ ዘገባ አመልክቷል። ከታጋቾቹ የተወሰኑት በዛሬው ዕለት መለቀቃቸውን ተመልክተዋል። የግብፁ ፕሬዚደንት አብደልፋታ አልሲሲ በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ትናንት ሐሙስ በሰጡት መግለጫ አድንቀው የፍልስጤማውያን መፈናቀል ግን ቀይ መስመር ነው ብለዋል። ፕሬዚደንት አልሲሲ ካይሮ ውስጥ በሺዎች የሚቆጠሩት በተሳተፉበት የፍልስጤማውያን ጉባኤው ላይ ባሰሙት ንግግር ከዩናይትድ ስቴትስና ከካታር ወንድሞቻችን ጋር በጋራ የተደረጉት የግብፃውያን ጥረቶች የሰብአዊ ተኩስ አቁሙ ስምምነቱን አጎናጽፈዋል ሲሉ ተደምጠዋል። አልሲሲ የተደረሰበትን ስምምነት ያወደሱ ቢሆንም የፍልስጤም ስደተኞች ወደ ግብፅ ምድር እንዲጎርፉ ለማድረግ ፈቃደኛ አለመሆናቸውን በድጋሚ ተናግረዋል። ኤልሲሲ በንግግራቸው ግብጽ ለእኛ መፈናቀል ቀይ መስመር ነው የምትለው ለዚህ ነው፣ አንቀበለውም ወይም እንዲሆንም አንፈቅድም ብለዋል። ግብጽ ፍልስጤማውያን ወደ ግብጽ መውጣታቸው የፍልስጤምን የግዛት ጥያቄ ውድቅ ያደርገዋል፣ የግብጽን ደህንነትና ኢኮኖሚም አደጋ ላይ ይጥላል ብላ ትፈራለች። መካከለኛው ሶማሊያ ውስጥ በደረሰው ከፍተኛ የጎርፍ መጥለቅለቅ 1.7 ሚሊዮን የሚሆኑ ሶማሊያውያን የአስቸኳይ ጊዜ እርዳታ እንደሚያስፈልጋቸው ተገለጸ። በለድዌን ከተማና በአካባቢው ከባድ ዝናብ ያስከተለው ጎርፍ ብዙ ሰው ያፈናቀለ ሲሆን አደጋው ቀደም ሲል ተፈናቅለው ችግር ላይ በነበሩ ላይም ከፍተኛ ጉዳት ማድረሱ ታውቋል። አንድ የሶማሊያ አደጋ አመራር ከፍተኛ ባለስልጣን አደጋው 53 ሰዎች መግደሉን ለአሶሴትድ ፕሬስ ገልጸዋል። ቀውሱ በመላ ሶማሊያ እንደሚስተዋልና ወደ አውሮፕላን ማረፊያ የሚወስደውን ጨምሮ የዋና ከተማይቱን አውራ መንገዶች ሳይቀር መጥለቅለቃቸው ተነግረዋል። ሶማሊያ ጎረቤቶቿን ኢትዮጵያና ኬንያን ጨምሮ ከቆዩበት የተራዘመ ድርቅ ለማገገም እየታገለች ቢሆንም የምግብ ዋስትና እጦትና የተፈናቀሉ ሰዎች ቁጥር እየጨመረ መምጣቱ ተጠቅሷል። ምስራቅ አፍሪካ ውስጥ ሰሞኑን ጎርፍ ያፈናቀለው ሰው ቁጥር ከ3 ሚሊዮን መብለጡን የነፍስ አድን ኮሚቴው ሻሽዋት ሳራፍ ተቆመው ሶማሊያ ውስጥ 1 ሚሊዮን ተኩል ሄክታር ማሳ ተጥለቅልቋል ብለዋል። አድማጮች ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ መንግስት 35 የመንግስት ኩባንያዎችን ወደ ግል ይዞታ ለማዛወር መዘጋጀቱን አስታወቀ። ፕሬዚደንት ዊሊያም ሩቶ ባለፈው ወር የመንግስት ቢሮክራሲን ለመቀነስ በሚል ያወጡትን ህግ አስመልክተው ትናንት አሙስ ሲናገሩ በዝርዝር ባይጠሯቸውም የተጨማሪ 100 ኩባንያዎች ጉዳይም እንደሚታይ አስታውቀዋል። አዲሱ ህግ የመንግስት ኩባንያዎችን ወደ ግል የማዛወሩ ሂደት ማንም ሰው ከድርጅቶቹ ድርሻ ወይም አክሲዮን መግዛት እንዲችል ለህዝብ ክፍት በማድረግ ወይም ግልጽ ጨረታ በማውጣት እንዲሸጡ ያዛል። ኬንያ ከአሁኑ እርምጃዋ ቀደም ሲል በመንግስት ይዞታ ስር የነበሩ ተቋማትን ወደ ግል ያዛወረችው የዛሬ 15 ዓመት ሲሆን ያኔ የሳፋሪኮምን የቴሌኮሙኒኬሽን ሽያጭ 25% ለህዝብ ግዥ ክፍት በማድረግ ወደ ግል ይዞታነት ቀይራለች። የዛሬ 14 ዓመት ደግሞ የነዳጅ ማስተላለፊያ ኩባንያን፣ የኤሌክትሪክ ኃይል ማመንጫ ኩባንያ፣ ባንኮችን ጨምሮ 26 ድርጅቶች ወደ ግል ይዞታነት እንዲዛወሩ የአገሪቱ ካቢኔ ቢወስንም እስካሁን የተከናወነ እርምጃ እንደሌለ ታውቋል። ኬንያ ከፍተኛ የገንዘብ እጥረት ፈተናዎችን እየተጋፈጠች መሆኗ እየተነገረ መሆኑም ታውቋል። ሩሲያ ኢላማቸውን በሚመቱ የረጅም ርቀት ከባድ መሳሪያ ጥቃቶች ከግንባር በስተጀርባ ከፍተኛ ጉዳት እየደረሰባት ነው ሲል የብሪታንያ የመከላከያ ሚኒስትር ዛሬ አርብ አመለከተ። የዛሬ 2 ሳምንት ግድም ጥቅምት 30 ሄርሶን ወረዳ ውስጥ ከግንባር 23 ኪሎ ሜትር በስተጀርባ በምትገኘው ህላዲፍክ መንደር በከባድ ተሽከርካሪዎች ኮንቮይ ላይ በተፈጸመው ጥቃት ከ70 በላይ የሩሲያ ወታደሮች መገደላቸውን ሚኒስትሩ ጠቁመዋል። የሚኒስትሩ ሪፖርት አክሎ ባለፈው እሁድ ህዳር 9 ደግሞ ከውጊያው ግንባር 60 ኪሎ ሜትር በስተጀርባ በሚገኘው ኩማሾቭ ሲካሄድ በነበረ የሽልማት ስነ ስርዓት ወይም የሙዚቃ ትርኢት ላይ የደረሰ ድብደባ ምናልባት በአስሮች የሚቆጠሩ ሰዎች ላይ ከባድ ጉዳት ሳይደርስ እንዳልቀረ ተናግሯል። ዩክሬን ራሷን ብትሆን ከባድ ጉዳት እንደደረሰባት የሚጠቁመው ይህ ሪፖርት ባለፈው ጥቅምት 23 በተካሄደ የሜዳሊያ ስነ ስርዓት ላይ የተኩስ የሩሲያ ሚሳኤል 19 የአንድ የዩክሬን ብርጌድ ባልደረቦችን መግደሉን አመልክቷል። ሩሲያ ከጥቅምት አጋማሽ አንስቶ ከተማይቱን ለመያዝ በብዙ መጣራዋንና የሚያጠረቃ ስኬት አለመቀዳጀቷን ዩክሬናውያን መናገራቸውን ዘገባው አመልክቷል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን፣ ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገራለን። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉት የሰላም ድርድር ሂደት ለሕዝብ በይፋ እንዲገለጽ ከኦሮሚያ ልዩ ልዩ አካባቢዎች የተመረጡ የሕዝብ ተወካዮች ምክር ቤት አባላት ጠይቀዋል። ያለ ስምምነት የተቋረጠውን ድርድር አስመልክቶ የአሜሪካ ድምፅ አስተያየታቸውን የጠየቃቸው 3 የምክር ቤቱ አባላት በቀጠለው ግጭት ሳቢያ ወደ የአካባቢያቸው ተመልሰው የመረጣቸውን ሕዝብ ማነጋገር እንዳልቻሉ ተናግረዋል። ሁለቱም አካላት ያልተስማሙባቸውን ጉዳዮች በግጭታቸው እየተቸገረ ሰላም ለናፈቀው ሕዝብ ይፋ እንዲያደርጉና ድርድሩን እንዲቀጥሉ የምክር ቤቱ አባላት ገልጸዋል። የዚህን ጉዳይ ዝርዝር ፀሐይ ዳምጦ ታስደምጠናለች።
በታንዛኒያ ዳሬ ሰላም ለሁለተኛ ጊዜ ተካሂዶ ያለ ስምምነት የተጠናቀቀው የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ድርድር ዝርዝር ሂደትና የተቋረጠበት ምክንያት ለህዝብ ይፋ እንዲደረግ ከጠየቁት የህዝብ ተወካዮች ምክር ቤት አባላት አንዱ ዶክተር ከፈና ኢፋናቸው ከምዕራብ ሸዋ ድንዲ ወረዳ ተመርጠው ወደ ምክር ቤቱ የገቡት ዶክተር ከፈና ድርድሩ የተቋረጠበትን ምክንያት ግልጽ መደረጉ እጅግ አስፈላጊ እንደሆነ አስገንዝበዋል።
መንግስታችንም ሆነ የኦሮሞ ነጻነት ግንባር እየተደራደረ ያለው በህዝብ ጉዳይ ላይ አይደለም። ስለዚህ ያልተስማሙባቸው ነጥቦች ናቸው። የኦሮሞ ነጻነት ግንባር ያነሳቸው ሀሳቦች፣ ነጥቦች እና በመንግስት በኩል ተቀባይነት ያላገኙ ነጥቦች ምንድን ናቸው? ህዝቡ ማወቅ መቻል አለበት። ሁለተኛ፣ በመንግስት በኩል ለድርድር የቀረቡ ቅድመ ነጥቦች ምንድን ናቸው? የኦሮሞ ነጻነት ግንባርስ ከነኚህ ነጥቦች ላይ በየትኛው መስማማት ያልቻለው የሚለው ህዝቡ በሚገባ መረዳት ማወቅ አለበት። የማወቅም መብት።
አቶ ቶላ ኃይሉ የተባሉ የፓርላማ አባል ደግሞ በክልሉ ባለው የጸጥታ ችግር የተነሳ ለሶስት ተከታታይ አመታት ከተመረጡበት የምዕራብ ወለጋ ዞን ሀሩ ወረዳ ነዋሪ ጋር ተወያይተው እንደማያውቁ ገልጸዋል።
ኦሮሚያ ከግማሽ በላይ ጸጥታ ችግር እንዳለበት ይታወቃል። እኔ ደግሞ የተመረጥኩት ወለጋ ነው። መሄድ አልቻልኩም። እኔ ብቻ አይደለም፣ አራቱም ወለጋ ዞኖች እዚህ ሸዋ አካባቢ ወደ ጉጂ ብዙ ተወካዮች ሄዶ ህዝቡን መወያየት አይችሉም። ምክንያቱ ደግሞ የጸጥታ ችግር ነው። እኛ ሄደን ህዝቡን አወያይተን የህዝብ ችግር ብሶትን ለይተን ለአስፈጻሚ አካል ለማቅረብ የሰላም ሜዳ ያስፈልጋል። ሰላም ከሌለ ህዝብ ከኛ ጋር መወያየት አይችልም።
እንደ ራሴው አክለው በክልሉ ለአመታት የቀጠለ ግጭት ነዋሪውን ለብዙ ማህበራዊና ምጣኔ ሀብታዊ ችግር እንደዳረገው አስረድተዋል።
አንደኛው በቀጥታ ሁለቱ አካላት በሚጋጩበት ጊዜ በሚተኩሱበት ጊዜ ይሞታል በጥይት። ይሄ በቀጥታ ነው። ሁለተኛው በተጓዳጅ ደግሞ የተጎዳ አለ። በበሽታ፣ በልማት እጦት፣ በዝርፊያ እየተጎዳ ያሉ አለ እና ህዝቡ ባለፉት 5 አመታት ስፔሻሊ ወደ ምዕራብ ኦሮሚያን ከወሰድሽ ከዚህ ከሸዋንም ጨምሮ ደቡብ ኦሮሚያንም ወደ ጉጂም ጨምሮ ተማሪ በአግባቡ መማር አይችልም። ብዙ ቦታ ላይ ብዙ ወረዳ ላይ ባንክ ተዘርፎ ህዝብ ያለ ባንክ 6 ወር 1 አመት 2 አመት ይቀመጣል። እንደ ልቡ መታከም አይችልም። የጤና አገልግሎት በአግባቡ አይሰጥም። ለምሳሌ ወደ ወለጋ አካባቢ ብዙ ወባ ወረርሽኝ ተነስቶ ብዙ ሰው በወባ ሞቷል፣ አልቋል። ይህ ማለት የሰላም እጦት ነው። ድሮ በጊዜው አጎበሪና መድኃኒት ይቀርብ ነበር። አሁን ግን በሰላም እጦቱ ይህንን መድኃኒት በጊዜ ማቅረብና ለህዝቡ ማድረስ ስላልተቻለ ይሄ ችግር ተፈጥሮ ብዙ መስዋዕት ከፍሏል ማለት ነው ህዝቡ።
ከምዕራብ ወለጋ ዞን መንዲ ወረዳ የተመረጡት ሌላዋ የፓርላማ አባል ወይዘሮ ቤተልሔም መኮንን በምክር ቤቱ ደንብና አሰራር መሰረት የተመረጡበትን አካባቢ ህዝብ በአመት 2 ጊዜያት ማወያየት እንደምጠበቅባቸው ጠቅሰው በጸጥታ ችግር ምክንያት ግን ተፈጻሚ ማድረግ እንዳልቻሉ ተናግረዋል።
ከደንቢ መነመረ ይገኛል ዲሮ
የኦሮሚያ ክልልን ከወከል ነው እንደራሴዎች ውስጥ እኔ ብቻ ሳልሆን ግጭቶች ከቀጠሉባቸው አካባቢዎች የተመረጥ ነው። አብዛኞቻችን ወደ ምክር ቤቱ ከገባን በኋላ ተመልሰን የመረጠንን ህዝብ ጎብኝተንና አወያይተን አናውቅም። በአካል ለመሄድ ባንችልም በተለይም በምዕራብ ወለጋ ዞን ውስጥ በጣም ብዙ ችግሮች እንዳሉ እንሰማለን። ስለዚህ ለችግሩ የመጨረሻ ልባት የሚሰጥ ድርድር እንዲደረግ ጥሪ እናቀርባለን።
የአሜሪካ ድምጽ ያነጋገራቸውን 3ቱን የህዝብ ተመራጮችን ጨምሮ 80 የፓርላማ አባላት በኦሮሚያ ክልል ለቀጠለው ግጭት በትግራይ ክልል የተደረገው አይነት ሰላማዊ መፍትሄ እንዲፈለግ ባለፈው ታህሳስ ወር ለጠቅላይ ሚኒስትሩና ለህዝብ ተወካዮች ምክር ቤት አፈ ጉባኤ ደብዳቤ መጻፋቸው ይታወሳል። የምክር ቤት አባላቱ ሁለቱም አካላት ያልተስማሙባቸው ነጥቦች ለህዝብ ይፋ አድርገው ለሶስተኛ ዙር ድርድር መቀመጥ እንደምጠበቅባቸው አሳስበዋል። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ከትናንት በስቲያ ረቡዕ ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለ ያለው አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀደም ብላ ፀሐይ ያስደመጠችን የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር ያለውጤት መጠናቀቁ ተስፋቸው እንዳጨለመባቸው ተናግረዋል። ከተፈናቀሉበት ከ2011 ዓ.ም ጀምሮ በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው እንደሚኖሩ የገለጹት አስተያየት ሰጪዎቹ በሰላም ድርድሩ ተወልደው ወዳደጉበት ቀዬ ተመልሰው ዳግም ለመቋቋም ተስፋ ሰንቀው እንደነበረ ገልጸዋል። ድርድሩ ያላንዳች ውጤት በመቋጨቱ ግን ችግራቸው እንደሚያራዝመው ተናግረዋል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ በበኩላቸው ተፈናቃዮችን የመመለስ ዝግጅት እየተደረገ ያለው በሰላም ድርድሩ ላይ በመመስረት እንዳልሆነ አስታውቀዋል። አስቴር ምስጋናው ዝርዝሩ ይዛለች።
የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ያደረጉትን የሰላም ድርድር ሂደት በንቃት እንደተከታተሉ በኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ ለ40 አመታት እንደኖሩ የሚናገሩት አቶ ባዬ ምልክት ለአሜሪካ ድምጽ ገልጸዋል። በ2012 ዓ.ም ምረት በነበረው ግጭት ከወረዳው ተፈናቅለው በአሁኑ ወቅት በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ባዬ በድርድሩ ሂደት ያደረባቸውን ተስፋና በፍጻሜው የተሰማቸውን ሀዘን እንደሚከተለው ያስረዳሉ።
ደግሞ በጥሩ ተስፋ ነበር። ምክንያቱም አሁንም የኦሮሚያ ክልል መንግስትና አማራ ክልል መንግስት እየተደራደሩ ወደ ቦታችሁ ትመለሳላችሁ እያሉ ተስፋ ሲሰጡና በዚያ መካከል ደግሞ ሁለቱ እርቅ ሊያረጉ ነው ሲባል በጣም ነበር ጥሩ ተስፋ ነበር አነግበን የነበር። ግን የህልም እንጀራ ሆነ እንደገና ተፋረሱ ሲባል በጣም ነው ያዘን ነው። እኛም እኔ ያለ 5 አመት ሙሉ ዝም ብለን ቀያችን ንብረታችን ጥለን በየቦታው እናት እንደሌለው ልጅ እየባዘዝን ስለዚህ የእኛም መፍትሄ ያገኛል ባልንበት ወቅት የነገር ሲሆን በጣም ነው የተሰማን። እና እባካችሁን ወደ ድርድር ተመለሱ ነው ምልን። እኔ ወደ ሰላም ተመለሱ፣ ወደ ሰላም ድርድር ብቻ ደግሞ እርቅ ከሌለ ዝም ብሎ ነጋ ድርድር ቀባ ድርድር ሳይሆን እርቅ ቢያደርጉ እርቅ ቢያደርጉ የሚል ነው እኔ የማስተላልፈው። እርቅ ያድርጉ።
ትውልዳቸውም እድገታቸውም በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ እንደነበረ የሚናገሩትና በአሁኑ ሰዓት በሰሜን ወሎ ዞን ከሰባት ልጆቻቸው ጋራ በጃራ መጠለያ ጣቢያ የሚገኙት አቶ መሐመድ ሁሴንም የሰላም ድርድሩ አንዳች ተስፋ ያመጣልናል ብለው ጠብቀው እንደነበር ተናግረዋል።
ድርድሩ ሲኖር ትንሽ ተስፋ ነበረን። ምናልባት ይህ መደራደር አርሲዎችም ለህግ እንዲቀርቡ ያደርጋሉ፣ አገርንም ያረጋጋል፣ እኛም ሀገራችንን ልናገኝ እንችላለን የሚል ተስፋ ነበረን። ግን ድርድሩ ሲፈርስ ያው ቀጥሎ እዛ የተረፉት ራሱ መውጫ እንደሌላቸው ነው እኛ የተረዳ ነው።
የአማራና የኦሮሚያ ክልል ከፍተኛ ባለስልጣናት ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል የሚገኙ ተፈናቃዮችን ወደ ሰላማዊ የኦሮሚያ ክልል አካባቢዎች ለመመለስ ከአንድ ወር በፊት በባህር ዳር ከተማ እንደተወያዩ ዘግበን ነበር። ከውይይቱ በኋላ በያዝነው ወር መጀመሪያ ላይ የመንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር የሰላም ንግግር ተካሂዷል። ይሁንና ያለ ውጤት መጠናቀቁ ከዛሬ ነገ ወደ ቀያችን እንመለሳለን እያሉ የሚጠባበቁ ተፈናቃዮችን አሳዝኗል። ከነርሱ አንዱ የሆኑትና በ2011 ዓ.ም ከምስራቅ ወለጋ ዞን ሊሙ ወረዳ ተፈናቅለው በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ጌትነታቸው ወደ ነበሩበት ቀዬ ለመመለስ እያሰቡ እንደነበር ተናግረዋል።
ወልደም ያሳደግንበት ጋር የመሰረትበት ሀገር በተስፋ እየጠበቅነው ነበረ። ያው እንግዲህ እንደ ተስፋ እንደጠበቅነው አይደለም። እንግዲህ ለወደፊቱ መንግስት ድርድሩ እንዳያቋርጥ ያው ህግ የበላይነት አስከብሮ ወደ ቀያችን እንድንመለስ ነው።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ ደግሞ ተፈናቃዮችን ወደ ነበሩበት የመመለስ ዝግጅት እየተደረገ እንደሆነ ገልጸው ከሰላም ድርድሩ ጋር ግን ምንም የሚያገናኘው ነገር የለም ብለዋል።
ተፈናቃዮቻችን ለመመለስ እኛ እያወያየን ነው። በየደረጃው ውይይት እየተካሄደ ነው። ከድርድሩ ጋር ተያይዞ እና ተፈናቃዮችን ከመመለስ ጋር ተያይዞ የሚያገናኘው ነገር የለም። ከክልሉ መንግስት ችግሩ የተከለበት እና አስተማማኝ የጸጥታ መዋቅር የተደራጀበት አስተማማኝ አመራር ያለበት በአጠቃላይ ሰላማዊ ቀጠና ወደ ሆኑት አካባቢዎች ነው ተፈናቃይ የሚመለሱት።
በአማራ ክልል ከኦሮሚያና ከሌሎች አጎራባች ክልሎች የተፈናቀሉ ከ600,000 በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከተፈናቃዮች ውስጥ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300,000 እንደሚደርሱ ከክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ መዲናዋ አዲስ አበባ ይወስደናል። ባለፈው ሳምንት እሁድ በአዲስ አበባ ከተማ በተካሄደው 23ኛው ዙር ታላቁ ሩጫ በኢትዮጵያ ላይ የተሳተፉ ወጣቶች ሁከትና ብጥብጥ ማነሳሳት በሚል ለእስር እንደተዳረጉ ጠበቃቸው ለአሜሪካ ድምፅ ተናግረዋል። ወጣቶቹ በምርመራ ወቅት የፖለቲካ መልእክት ያለውን ዘፈን ዘፍናቸዋል እንደተባሉ ጠበቃና የሕግ አማካሪ ሰለሞን ገዛሐኝ ገልጸዋል። ከታሳሪዎች መካከል አራቱ ቲክቶከሮችና ዩቲዩበሮች እንደሆኑ ጠበቃው ጠቅሰው ከእሁድ ጀምሮ በተለያዩ ቀናት የተያዙ ቢሆኑም እስካሁን ድረስ ግን ፍርድ ቤት እንዳልቀረቡ ተናግረዋል። አንድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባልም ከታላቁ ሩጫ ጋር በተገናኘ ከውድድር በፊት ታስረው ጉዳያቸውን በፍርድ ቤት እየተከታተሉ እንደሚገኙ የፓርቲው የጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይዟል።
ባለፈው እሁድ ህዳር 9 ቀን 2016 ዓመተ ምህረት በተካሄደው 23ኛው ታላቁ ሩጫ በኢትዮጵያ ላይ ከተሳተፉ በኋላ በፖሊስ ቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የታሰሩ 12 ወጣቶችን ዛሬ በአካል አግኝተው ማናገራቸውን ጠበቃና የህግ አማካሪ ሰለሞን ገዛሐኝ ገልጸዋል። ሁከትና ብጥብጥ ለመፍጠር የፖለቲካ ዘፈን ዘፍናቸዋል መባላቸውን ከታሳሪዎቹ ማረጋገጣቸውንም ተናግረዋል።
እስካሁን ባለኝ መረጃ ዛሬም ባገኘሁት መረጃ 12 ልጆችን ጠርቼ አናግሬያለሁ። 12ቱም ልጆች ከተለያየ አካባቢ የታሰሩት ሁሉንም ጠይቄያቸዋለሁ። እያንዳንዶቹንም ሳናግራቸው ምንድን ነው ያው ከዚህ ከታላቁ ሩጫ ጋር በተያያዘ ከዛ ጋር በተገናኘ ነው ጠየቁን ያሉት። በምርመራ ወቅት የጠየቁን ምንድን ነው ያው ከአዲስ አበባ ለውከትና ብጥብጥ ፈጥራችኋል የሚል ነው። ያው እዛ ሩጫ ላይ በተሰማው ዘፈን ላይ ስዘፍኑ ነበረ፣ አብራ ስጨፍሩ ነበረ የሚል ነው። ያንን የፖለቲካም መዝሙር እና ዘፈን ዘፍናቸዋል በሚል ነው። እነሱም የመለስንላቸው ምንም ነገር የለም፣ እኛ ያደረግነው ነገር የለም የሚል ነው። ለምሳሌ አንደኛው አላዛር ደማርያ የሚባል ልጅ እኔ እንትን ነኝ ብሏል። አዝናኝና አስቂኝ ቪዲዮዎችን ነው የምሰራው አለ እና ብዙ ከ200 ምናምን ሺ ብር በላይ ተከታይ ያለኝ እኔ ይሄን ነው የምሰራው፣ ከዛ ውጭ ሌላ ፖለቲካ ስራ አልሰራም አልኳቸው። ሁሉም እንደዛ ነው የሚሉት።
ታስረው የተለቀቁ ወጣቶችም መኖራቸውን የገለጹት ጠበቃው አሁን በእስር ላይ የሚገኙት 12ቱም ወጣቶች ወንዶች ናቸው ብለዋል። ከእነርሱም አራቱ ቲክታክና ዩቲዩብን በመሳሰሉ ማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቁ እንደሆኑ ጠቅሰው እስካሁን ፍርድ ቤት እንዳልቀረቡም አመልክተዋል።
በተያዙ በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረባቸው። ለምሳሌ እሁድ ዕለት ከሰዓት የተያዘ አለ፣ አልቀረቡም። ሐሙስ ዕለት የተያዙ አሉ፣ ትናንትና ማለት ነው። ሮብ ዕለት የተያዙ አሉ። በ48 ሰዓት መቅረብ ያለባቸው አሉ፣ 48 ሰዓት የሚያልሞላቸው አሉ፣ አልቀረቡም።
በተያያዘ የባልደራስ ለእውነተኛ ዴሞክራሲ ፓርቲ አመራር አባል የሆኑት ሰለሞን አላምኔ ከታላቁ ሩጫ ጋር በተያያዘ በዋዜማው ቅዳሜ ዕለት በቁጥጥር ስር መዋላቸውን የፓርቲው ጽህፈት ቤት ኃላፊ ቀለብ ስዩም ለአሜሪካ ድምፅ ተናግረዋል። ፖሊስ አቶ ሰለሞንን በሩጫው ላይ ሁከትና ብጥብጥ ለመፍጠር አስበዋል በሚል እንደጠረጠራቸውና ሰኞ ዕለት ፍርድ ቤት እንደቀረቡም ወይዘሮ ቀለብ ገልጸዋል።
የድርጅቱ የብሔራዊ ምክር ቤት አባል ነው። የክፍለ ከተማ አመራር ነው። ሲዳማ ላይ ለአንድ ወርና ከዛ በላይ ታስሮ ቆይቷል፣ ባለፈው በነበረው አፈሳ ጊዜ። ከዛ በኋላ አሁን ከተፈታ ቅርብ ጊዜ ነው የተፈታው። ነገር ግን አሁን ከዚህ ከታላቁ ሩጫ ጋር ተያይዞ ቅዳሜ ከሰዓት ነው ከሚሰራበት ቦታ ሄደው የያዙትና የታሰረው እና አሁን ፍርድ ቤት ቀርቧል። አራዳ ፍርድ ቤት ቀርቦ የፓርቲው ጠበቃ ሳምሶን የሚባል ጠበቃ አለ። እሱ እንግዲህ በችሎት ላይም ተገኝቶ ነበረ። ሁከትና ብጥብጥ በሚል ነው 10 ቀን ቀጠሮ ተሰጥቶታል።
ከታላቁ ሩጫ በኢትዮጵያ ጋር በተያያዘ ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን ማረጋገጥ አልቻልንም። የታሳሪዎቹን ጉዳይ በተመለከተ ከፌዴራል እንዲሁም ከአዲስ አበባ ፖሊስ አስተያየት ለማግኘት ያደረግነው ጥረት የህዝብ ግንኙነት ኃላፊዎቹ ስልክ ባለመነሳቱ አልተሳካልንም። በዚህ ጉዳይ ላይ ከመንግስት በኩል እስካሁን በይፋ የተሰጠ መግለጫም የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሳነች ወረዳ በኦሞ ወንዝ መጥለቅለቅ የተፈናቀሉ ከ79,000 በላይ አርብቶ አደሮች በቂ ሰብአዊ ድጋፍ እንዳልቀረበላቸው ለአሜሪካ ድምፅ በስልክ ተናግረዋል። የዳሰነች ወረዳ አስተዳደር አቶ ፍቅረ ማርያም አይመላ በቂ ድጋፍ እንዳልቀረበ አምነው የተሟላ እርዳታ ለማድረስ እንቅስቃሴ እንደተደረገ እንደሆነ አስታውቀዋል። በጎርፍ ሙላት ለተፈናቀሉ ዜጎች ድጋፍ ማግኘት በሚቻልበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋር እንደመከሩም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮና የድርጅቱ የህፃናት መርጃ ቢሮ በተናጠል ባወጧቸው ሪፖርቶች ተጎጂዎች በቂ ድጋፍ እየቀረበላቸው እንዳልሆነ ጠቅሰው የተጠናከረ ድጋፍ እንዲቀርብላቸው ጥሪ ያቀርባሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ይነግረናል።
ከዳሰነች ወረዳ ተፈናቃዮች አንዱና ያብዛኞቹ ተወካይ መሆናቸውን በስልክ ገለጹት አቶ ታደሰ ዶሼም ተፈናቃይ አርብቶ አደሮች በቂ እርዳታ እንዳልቀረበላቸው ተናግሯል።
ሁለት ሰው አንድ መዳበሪያ ነው የሚሰጣ። ይሄ ደግሞ ብዙ ቤተሰብ ብዙ ልጆች ያሉ ቤትም አልበት ሞልቷል እና በቂ አይደለም። ምግቡ ሸራ እየተሰጠን ነው፣ ሸራም በቂ አይደለም። ግማሾቹ ቤቶቹ አሁን ሸራ ያላቸውም በቂ ሸራ አልመጣም። የሚመጣልን ውሃ ከኦሞ በቦቲ ነው የሚመጣ። ይህም ደግሞ ያው እንግዲህ ዘላቂ አይደለም። ህዝቡም ደግሞ ከዛ ከእንትኑ በላይ ነው ያሉት። አሁን ውሃ ላይ እየተጣሉ ነው ያሉት። በጣም ስቃይ ነው።
ሌላ አስተያየት ሰጪ አቶ እምነት ጋሻው ድጋፍ ለማቅረብ በተለያዩ ወገኖች ጥረት ቢኖርም ተፈናቃዮች ያለምንም ምግብ እርዳታና መጠለያ ሜዳ ላይ መውደቃቸውን ይናገራሉ።
መጠለያቸውን እንኳን አፍርሰው በጀልባ እያሸሹ ነው ያሉት። ያንን አሁን ዝናብ ቢመጣ ራሱ ህጻናት መጫት እናቶች አሉ የሚጠለሉበት የለም። እነዛ ነገሮች በጣም ያስፈልጋቸዋል። ሰው ያለው በጣም ሜዳ ላይ ነው። ውሃውን ነው እዛው እየተጠቀሙ ያሉት። አሳ ነው የሚያሰግሩት። ከዛ ውጭ የምርታቸውንም ግማሹ ማውጣቱ እንኳን ባልቻለበት ሁኔታ ነው ያለው። ኤመርጀንሲ ስቶክ ላይ የነበረ ነገር ነበረ፣ የተወሰኑት ለማዳረስ ተሞክሯል። አሁን ግን ሲረስ ልጅ ግን ውስጥ ናቸው።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም ባለፈው ሳምንት ሐሙስ ህዳር 7 ቀን 2016 ዓ.ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65% በኦሞ ወንዝ ጎርፍ መጥለቅለቁን አስታውቆም የዳሰነች ወረዳን ጨምሮ በጎርፍ በተጠቁም የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ በጥቂቱ ቀናት ውስጥ በተባባሰው የኦሞ ወንዝ ጎርፍ እንደተጥለቀለቁና በውሃ እንደተዋጡ የወረዳው አስተዳደር ለአሜሪካ ድምፅ አስታውቋል። በጎርፉ የተፈናቀሉትም 79 ሺህ ሰዎች መሆናቸውን ጨምሮ ገልጿል። ይህንን ተከትሎ ተፈናቃዮች ለተላላፊ በሽታና ወረርሽኝ ሊጋለጡ ይችላሉ የሚል ስጋት እንዳደረባቸውም አቶ እምነት ጋሻው ገልጿል።
ከዚህ ፊት ያው በዛ አካባቢ በተደጋጋሚ በአተት የሚጠቃ አካባቢ ነው። ስለዚህ እና ወባ ይሄ ውሃው በየቦታው ነው ተኝቶ ያለው። ለዛ አጎበር ያስፈልጋል። የወባ ድንትንና እነዚህ ውሃ ወለድ በሽታዎች ይከሰታሉ ተብሎ ስጋት አለ።
የዳሰነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመላም ድጋፍ ለማቅረብ እንቅስቃሴ የተደረገ ስለመሆኑ ጠቅሰው በቂ አለመሆኑን ለአሜሪካ ድምፅ በስልክ ተናግሯል።
እህሎች የቀረቡ ነው፣ ነገር ግን ከህዝብ ቁጥር አንጻር በቂ አይደለም። ነገር ግን ጆብ የሚባል ፕሮጀክት አለ። በወርልድ ቪዥን ስር 62,970 የሚሆን ኢል አቀርባለሁ ብለዋል።
በሙላቱ የተፈናቀሉ ዜጎች ድጋፍ ማግኘት በሚችሉበት ሁኔታ ላይ መንግስታዊ ካልሆኑ ድርጅቶች ጋር መምከራቸውን አስረድተዋል።
ሁማኒታሪያን ድጋፍ ሲባል የሰው ልጅ መብዛቱ ጋር ተያይዞ ገና ይቀረናል። ቀጣይ መደገፍ ያለብን እየተደገፈን መሄድ አለብን።
በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ በወረዳው የተፈናቀሉ በሺዎች የሚቆጠሩ ቤተሰቦች በተለይም ህጻናት መጎዳታቸውን ጠቅሶ ድርጅቱ ድጋፍ እንደሚያደርግ ገልጾ ዳሩ ግን በሚመለከታቸው አካላት ከፍተኛ የሆነ ሰብአዊ ድጋፍ ማቅረብ እንደሚያስፈልግ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የምሽት ስርጭት ነው እየተከታተላችሁ የምትገኙት። በአሁኑ ሰዓት ዋሽንግተን ዲሲ ላይ ከቀኑ 7:28 ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3:28። ወደ ቀሪ ዘገባዎቻችን እናልፋለን። የአዲስ አበባ ከተማ አስተዳደር በ7 የመንግሥት መሥሪያ ቤቶች የሚገኙ 24 አገልግሎቶችን ለግሉ ዘርፍ በውክልና ለማስተላለፍ እንደወሰነ አስታውቋል። የከተማ አስተዳደሩ ከውሳኔው ላይ የደረሰው የመንግሥት ተቋማትን አገልግሎት አሰጣጥ ለማሻሻል እንደሆነ በከንቲባ ጽሕፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ባለሙያዎችን አነጋግረው ቀጣዩን ዘገባ አጠናቅረዋል።
የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹ መካከል አንዱ በ7 የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለ3ኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽሕፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ አስታውቀዋል።
ግንባታ ፈቃድና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የእነዚህ አገልግሎቶች ወደ 24 ይሆናሉ።
አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጿል።
አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም አገልግሎቱን ተደራሽ ለማድረግ ነው አንዱ። ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥም ነው። ሶስተኛ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የስራ ዕድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን።
በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምፅ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ።
ካፓሲቲው እና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያን በማድረጉ በበጀት የሚያተርፍ ከሆነ በስራ ቅልጥፍና የሚያተርፍ ከሆነ ደንበኛን በማርካት የተሻለ መፈጸም የሚቻል ከሆነ አትራፊ ነው የሚሆነው። ያ ኮንትራቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው፣ ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል።
የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎች ሊተገበሩ ይገባል ይላሉ።
ዋናው ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክሲማይዝ ማድረግ በምፈልግበት ሂደት ደግሞ ትርፍን በጣም ማብዛት ስትፈልግ ወጪን ትቆጥባለህ። ወጪን ስትቆጥብ ደግሞ የስራውን ጥራት እንዲቀንስ አደርጋለሁ ለማስረፍ። ያ ማቅረት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መስራት ነው።
በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ። ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል። በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ከአሜሪካ ድምፅ በቀጥታ እየተሰማ የሚገኘው የአርብ ምሽት ስርጭታችን ይቀጥላል። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ አሁን ላይ እንሸጋግራለን። የመጀመሪያው መሰናዷችን ደግሞ በመዲናው አዲስ አበባ ስለሚታየው የመኖሪያ ቤት እጥረት የሚናገር ነው። በከተሞች የሚታየውን የመኖሪያ ቤት እጥረት በዘላቂነት ለመፍታት የመሬት ፖሊሲ ማሻሻያ ማድረግ እንደሚያስፈልግ የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህሩ አርክቴክት ዮሐንስ መኮንን ገልጸዋል። የአዲስ አበባ ከተማ ነዋሪዎች በበኩላቸው የጋራ መኖሪያ ቤት እጦትና የተጋነነ ኪራይ የፈተናቸው እንደሆነ ለአሜሪካ ድምፅ ተናግረዋል። በጉዳዩ ላይ የአሜሪካ ድምፅ የከተማ አስተዳደሩን ምላሽ ለማካተት ያደረገው ጥረት ባይሳካም መንግስት ችግሩን ለመፍታት አዲስ አማራጮችን እየተገበረ እንደሆነ ከንቲባዋ ከዚህ ቀደም እንደተናገሩ ይታወሳል። አስማማው ነው ተከታዩን ዘገባ አሰናድቷል።
የአዲስ አበባ ከተማ አስተዳደር ካቢኔ በሳምንቱ መጀመሪያ ላይ የተለያዩ ውሳኔዎችን ማሳለፉንና ከውሳኔዎቹም መካከል አንዱ በሰባት የመንግስት ተቋማት ውስጥ የሚገኙ አገልግሎቶችን ለሶስተኛ ወገን ማስተላለፍ የሚል እንደሆነ በከንቲባ ጽፈት ቤት የድጋፍና ክትትል ዘርፍ ኃላፊ ዶክተር ጣሰው ገብሬ ለአሜሪካ ድምፅ አስታውቀዋል።
ግንባታ ፈቃድና ቁጥጥር ባለስልጣን፣ ቤቶች ልማትና አስተዳደር ቢሮ፣ ምግብ መድኃኒት ባለስልጣን፣ የመሬት ይዞታ እና ምዝገባ መረጃ ኤጀንሲ፣ ትራንስፖርት ቢሮ፣ ቤቶች ኮርፖሬሽን፣ መሬት ልማትና አስተዳደር ቢሮዎች ናቸው። አጠቃላይ የእነዚህ አገልግሎቶች ወደ 24 ይሆናሉ።
አስተዳደሩ ከላይ የተጠቀሱት አገልግሎቶች በግሉ ዘርፍ ቢተዳደሩ የተሻለ ውጤት ይመጣል ብሎ እንደሚያምን ገልጸዋል።
አንደኛው ተገልጋይ አገልግሎቱን በቀላሉ እንዲያገኝ ወይም አገልግሎቱን ተደራሽ ለማድረግ ነው አንዱ። ሁለተኛው የአገልግሎት ፍጥነትና ቅልጥፍናን ለማረጋገጥም ነው። ሶስተኛ ከተማዋን ከሌሎች ዓለም አቀፍ ከተሞች ጋርም ተወዳዳሪ በማድረግ የሚሰጡ አገልግሎቶችን በአቻነት መስጠት የሚያስችል አቅም ለመፍጠር ነው። ለበርካቶችም የስራ ዕድል ይፈጥራል። በየተቋማቱ ብልሹ አሰራርን በከፍተኛ ደረጃ ይቀንሳል ብለን እናምናለን። የመንግስትንም ወጪ ይቀንሳል ብለን እናምናለን።
በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር የሆኑት ዶክተር ጫላ አምቢሳ በዚህ ጉዳይ ዙሪያ ለአሜሪካ ድምፅ በሰጡት አስተያየት የመንግስት ተቋማት አገልግሎቶችን ለሶስተኛ ወገን በውክልና ማስተላለፍ በኢትዮጵያ እየተለመደ ያለ አሰራር መሆኑን ጠቅሰዋል። ከዚህ ጀርባ ያለው እሳቤም የግሉ ዘርፍ በተነጻጻሪ የተሻለ የማስተዳደር አቅም ይኖረዋል የሚል እንደሆነ ተናግረዋል። ሆኖም የማስተላለፉ ሂደት ጥንቃቄ ይፈልጋል ይላሉ።
ካፓሲቲው እና ሪሶርሱ የተሻለ ፕራይቬት ሴክተር ጋር የሚገኝ ከሆነ ያን በማድረጉ በበጀት የሚያተርፍ ከሆነ፣ በስራ ቅልጥፍና የሚያተርፍ ከሆነ፣ ደንበኛን በማርካት የተሻለ መፈጸም የሚቻል ከሆነ አትራፊ ነው የሚሆነው። ያ ኮንትራቱን ወስዶ ስራውን የሚሰራው አካል ደግሞ ብቃት ሰራተኛ እንዳለው፣ ቴክኖሎጂ አስፈላጊ እንዳለው ማረጋገጥ ያስፈልጋል።
የመንግስትና አገልግሎቶች በውክልና ከሚረከቡት የግሉ ዘርፍ አካላት ውስጥ የተደራጁ ተቋማትና ባለሀብቶች እንደሚገኙባቸው ኃላፊው ዶክተር ጣሰው ገብሬ ጠቅሰዋል። የመረጣ ሂደቱም በግልጽ አሰራር እንደሚመራ ተናግረዋል። ዶክተር ጫላ በበኩላቸው በማስተላለፉ ሂደት ግልጽነት የተሞላባቸው የኮንትራት ውሎች ሊተገበሩ ይገባል ይላሉ።
ዋናው ጥንቃቄ የሚደረገው ውል ላይ ነው። ያ ክፍል ለትርፍ የሚሰራ ክፍል ነው። ስለዚህ ትርፍ ማክሲማይዝ ማድረግ በምፈልግበት ሂደት ደግሞ ትርፍን በጣም ማብዛት ስትፈልግ ወጪን ትቆጥባለህ። ወጪን ስትቆጥብ ደግሞ የስራውን ጥራት እንዲቀንስ አደርጋለሁ ለማስረፍ። ያ ማቅረት የሚቻለው በሚደረገው ቁጥጥርና ባለው ውልና ባለው ህግ መስራት ነው።
በውክልና ለሶስተኛ ወገን በሚተላለፉት የአገልግሎት ዘርፎች እየሰሩ የሚገኙ ሰራተኞች ጉዳይም መንግስት በኃላፊነት ሊያስብበት ይገባል ብለዋል ዶክተር ጫላ። ኃላፊው ዶክተር ጣሰው ደግሞ የሰራተኞች ምደባ የሚከናወንበት ህግ እየተዘጋጀ እንዳለ ተናግረው ሁሉም ሰራተኞች በዳግመ ድልድልና በዝውውር ይሸጋሸጋሉ ብለዋል። በማስተላለፉ ሂደት የሚቀነስ ሰራተኛ እንደማይኖርም አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው። በአዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዘ ዲስራፕተርስ ዴን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ይገኛሉ። ወጣቶቹ በየሳምንቱ አንዴ ኤኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ እየተሰባሰቡ ያጋጠሟቸውን ችግሮች እንዲሁም በጎ ልምዶች ይጋራሉ። ዲስራፕተርስ በአውዳዊ ትርጉሙ ሲታይ ያለውንና ነባሩን የሚለውጥ የሚቀይር ማለት ነው። የሥራ ፈጣሪ ማኅበረሰቡ በንግድ ዘርፍ ትስስርን በመፍጠርና በመረዳዳት አዎንታዊ ተጽዕኖ ማሳደር የሚችል ማኅበረሰብን የመገንባት ህልም ይዞ እየሠራም ይገኛል። አጋር መሥራቾቹን ዶክተር ታምራት ሱልጣንና አቤኔዘር ባዬ ከአሜሪካ ድምፅ ጋር ቆይታ አድርገዋል። ኤደን ገረመው ናት ያነጋገረቻቸው። መሰናዶ በመቀጠል ይሰማል።
በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘ ዲስራፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣
መነሻ የነበረው ነገር ምንድን ነው? ከኛ ጋር አብሮ አፕሮችን ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንንም መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው እንትን የሆነ ካዋል የሆኑ ነገር ነበር የነበረው ላሚ እስኪ እንገናኝና የቴክ ወይም ደግሞ የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ለምንድን ነው ቡና እየጠጣን ሳምንቱ ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገናኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለንን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ ቀዳሚ የተገናኝተን ቡና እየጠጣን እናወራ ስለ ቢዝነስ እናወራ ሌላ ቦታ ከሆኑን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረው። ዲስራፕተርስ ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻላልም እና እስኪ ይህንን ስታተስ ኮ እንቀይር፣ እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምንመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው የሰጠነው።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ወር ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግድ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያ እንደገና ደግሞ በየጊዜው በምናዘጋጃቸው
መርሃ ግብሮች ላይ ማሳተፍ ችለናል ነው። አሁን ላይ ወደ 5 የሚጠጉ መርሃ ግብሮች አሉ። እነዛም መርሃ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታፕ ነው። ከሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ የመርሃ ግብር አዘጋጅተናል፣ ትምህርታዊ መርሃ ግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች፣ በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ፈጠራው ዓለም ከዛም ደግሞ ወደ ንግድ ፈጠራው ዓለም ለመግባት በጣም ከሚጠጉታቸው እንደ አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችሉ መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣቱ ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መርሃ ግብር ለመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ
እየጀመርን ያለ ነው። የኛ ኮሚኒቲ ውስጥ ወደ 4 ሴሽን አካባቢ የኢትዮጵያ ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቶ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰቡን ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፉበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲስረፕተርስ ዴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድነው? አይዲያው ኮሚትመንትን እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው? እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ቀየር፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሚታፕ ላይ ሲመጣ ወይም የሚሸጥና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ማስተር ክላስ መቶ ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ኢንተረስት የሚሰበስብና ነገ ሜንቶርሺፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንቶርሺፕ የሚቀይረው። ነገ ኮሚኒቲ አሁን ቪቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘብን ጀሬት ያደርጉልን ብለን እናስባለን። እና ጀሬት በሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲው ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
ኤደንን በእጅጉ አመሰግናለሁ። የአሜሪካ ድምፅን የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ቀደም ብለን አስታውቀን ወደ ነበረው አንድ ዘገባ እንመለሳለን። ለተፈጠረው ችግርም በእጅጉ ይቅርታ እንጠይቃለን። በከተሞች የሚታየውን የመኖሪያ ቤት እጥረት ለመግታት እየተደረጉ ስላሉ ጥረቶችና ተያያዥ ጉዳዮች የሚያወሳው ያስመሟየ ነው መሰናዶው በመቀጠል ይሰማል።
ነዋሪዎቿ በከፍተኛ ቁጥር እየጨመሩ እንደሚገኙ የሚነገርላት የኢትዮጵያ ርዕሰ መዲና አዲስ አበባ የአመታት ጥያቄው አሁኑ ለቀጠለው የቤት ችግር የሚያዛልቃትን መፍትሄ ገና ይዘየደች አትመስልም። ዛሬም ነዋሪዎቿ የቤት ባለቤት ሊሆኑ ቀርቶ ሰበብ እየፈለገ የሚኖረው የቤት ክራይ ክፍያ በራሱ ፈተና እንደሆነባቸው ጠቅሰው ምሬታቸውን እየገለጹ ናቸው። ኤደን ኃይሉ ከእነዚህ ነዋሪዎች መካከል አንዷ ናት።
እውነት ለመናገር ቤት ክራይ በጣም እየጨመረ ያለው በቀን በቀን ማለት ነው ይቻላል እና
በቃ ምንሰራውም ለቤት ክራይ ነው ማለት ይቻላል። የሚገርምህ ደሞዛችን እንዳለ ለቤት ክራይ ነው ምንከፍ ነው ማለት ይቻላል። በጣም ከባድ ነው ያለው ነገር። እንደው አንጻራዊ እንኳን ዘ ፖይንት ብነግርህ በኮንዶሚኒየም ደረጃ ስቱዲዮ 13 ምናምን እየተከራየ ነው ያለ 13 ሺ ምናምን ማለት ነው። እና የዛሬ ዋጋና አንድ ሳምንት በኋላ የሚኖረው ዋጋ በጣም ዲፈረንስ አለው ከምልክ በላይ ማለት ነው። እና ከባድ ነው በጣም።
በርዕሰ ከተማይቱ በመምህርነት ስራው የሚያረቡ ውሸት ደግሞ የኑሮ ውድነቱ የቤት ክራይ ጭማሪውን አባብሶታል ይላል። ይሁንና የከተማ አስተዳደሩ ከሚገነባቸው የጋራ መኖሪያ ቤቶች በአንዱ ዙር እጣ ይደርሰኛል እያለ አሁንም ቁጠባው እንደቀጠለ ተስፋውን ይናገራል።
የቤት ኪራይ የኑሮ ሁኔታ በጣም ከፍተኛ እንደሆነ ከሰዎች አቅም በላይ እንደሆነ ይታወቃል። እና ያው በተስፋ ነው ሰው እየኖረ ያለ አሁን እና ኮንቲኒስሊም እንደዚህ መቆጠቡ ራሱ አይታሰብም፣ ይከብዳል። በመሀል ያው ዋን ኤንድ ኦፍ ነገር ነው እና በዚህ ሁኔታ ነው እንግዲህ። ከዚህ በፊት እንደዚህ ለመምህራን ብቻ ተብሎም የተጀመረ ነገር ነበረ እና እሱን ነው ሰው እንዲያም ተስፋ አድርጎ እየጠበቀ ያለው። እዛ ላይ የሰውም ቁጥር በጣም ጨምሯል። ነገሮች እየከበዱ ያሉ ይመስለኛል።
የአዲስ አበባ ከተማ አስተዳደር ነዋሪዎች ለሚያቀርቡት አቤቱታ ምላሽ እንዲሰጡን የከተማዋን የቤቶች ልማት ኮርፖሬሽን ኃላፊዎች ብንጠይቅም ፈቃደኛ ሳይሆኑ ቀርተዋል። ይሁንና የከተማ አስተዳደሩ መኖሪያ ቤቶችን እየገነባ ለነዋሪዎች ሲያስተላልፍ የቆየበት የልማት ፕሮግራሞቹም የቤት እጥረት ችግሩን በታሰቡ ልክ እንዳልፈታለት ያምናል። ለዚህም ከግል ባለሀብቶች ጋር በመሆን አዲስ አማራጮችን እየተገበረ እንደሚገኝ ከንቲባ አዳነች አቤቤ ከወራት በፊት አስታውቀዋል። የኪነ ህንፃ የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህሩ አርክቴክት ዮሐንስ መኮንን የከተማዋ የመኖሪያ ቤት ጥያቄ ለሁለት ተከታታይ ትውልዶች የዘለቀ ችግር እንደሆነ ያወሳሉ። ይሁንና ባለፉት ዓመታት የጋራ መኖሪያ ቤቶች በመገንባት ችግሩን ለመፍታት መንግስት የሄደበት መንገድ ከጅምሩም ስህተት እንደነበረ አርክቴክት ዮሐንስ ያስረዳሉ።
መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም ይሄን የሚያክል ትልቅ ጥያቄ ለመፍታት የተከረበት መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ አከፋፍላለሁ ብሎ አሰበና ልክ በሊዝ ኢኮኖሚ ወይም በሶሻሊስት ኢኮኖሚ እንደሚደረገው መንግስት ቤት ሰርቶ ለመስጠት ሞከረ። 1 ሚሊዮን ቤት በአምስት ዓመት ለመስራት የነበረው እቅድ ከ20 ዓመት በኋላ ስንገመግመው 500,000 አካባቢ ነው። ስለዚህ ችግሩን ለመፍታት የተሄደበት መንገድ ትክክል አልነበረም። ይህንን ለማስታወስ በተለይ በሴትልመንት በሂውመን ሴትልመንት ላይ የሁለተኛ ዲግሪ የሶስተኛ ዲግሪ የሚያጠኑ ተማሪዎች የሰሯቸውን ጥናቶች ለማየት እድሉ ነበረኝ። የመፍትሄ የተከተልነው የቤት ችግር ለመፍታት የሄድንበት መንገድ የተሳሳተ ብቻ ሳይሆን ሌላ ችግር የወለደ ነበረ። እነኚህ የጋራ መኖሪያ ቤቶች መገንባታቸው ሀሳባቸው በራሱ ጥሩ ሆኖ ግን ወደ መሬት የሚወርዱበት 3-4 ሞዳሊቲ ወይም አማራጭን መከተል ይቻል ነበረ። ዜጎችን የሚያሳትፍ፣ ባለሀብቶችን፣ አልሚዎችን የሚያሳትፍ ጭምር እንዲሆን ቢደረግ ኖሮ የተሻለ ይሆናል ነበረ። ከዛ በተጨማሪ የነዋሪዎችን ማህበራዊ እሴት ወይንም ደግሞ ማህበራዊ መስተጋብራቸውን በጠበቀ ሁኔታ የምናለማበት መንገድ ሆኖ ቢሆን ጥሩ ነበረ።
በአሁኑ ወቅት የመኖሪያ ቤት እጥረት ከመባባሱ የተነሳ በከተማዋ ማህበራዊ ምስቅልቅል እየፈጠረ ነው የሚሉት ባለሙያው፣ ይህም በህገወጥ መንገድ የሚገነቡ ቤቶች እንዲበራከቱ ምክንያት እንደሆነ ይጠቁማሉ።
አዲስ አበባ ላይ 1/3 ወይም 30% የሚሆነው የአዲስ አበባ የምንላትን አካል በትምህርት ቤት ቋንቋ ሲቲ ስፕራውን ነው የምንለው ወይም የጨረቃ ቤት ባልተጠና መንገድ የሚሰሩ ቤቶች ሆኗል። ምክንያቱም መንግስት የቤትን ችግር ለመፍታት የሚሄድበት መንገድ ችግሩን ቅድም እንዳልኩት ከመፍታት ይልቅ የበለጠ የሚያወሳስበው በቅርብ ጊዜ መፍትሄ ይገኛል ተብሎ እንዳይታሰብ የሚያደርገው ስለሆነ ዜጎች በራሳቸው መንገድ የቤት ችግራቸውን ለመፍታት ይህ መደበኛ በሆነ መንገድ ቤት ወደ መስራት፣ ያ ደግሞ ከከተማ እቅድ ከከተማ የልማት እቅድ ውጪ በተቃረነ መንገድ መሰረተ ልማት የሌላቸው ለኑሮ ለስራና ለሌሎች ጉዳዮች ምቹ ያልሆኑ መንደሮች በመላው አዲስ አበባ ዙሪያ እንዲፈጠሩ አደረገ። እሱን ለመፍታት ደግሞ ሌሎች በመቶ ሺህ የሚቆጠሩ ዜጎችን በየወቅቱ ማፈናቀል፣ ቤታቸውን ማፍረስ ዋነኛ የመንግስት ስራ ሆኗል። ስለዚህ መንግስት ቀድሞ መስራት የሚገባውን የቤት ስራውን በትክክል ባለመስራቱ ወይም በተጠናና ሳይንሳዊ በሆነ መንገድ ባለመስራቱ ሌሎች ማህበራዊ ምስቅልቅሎችን፣ ሌላ ፖለቲካዊ ምስቅልቅሎችን ይዞብን የመጣ ይመስለኛል።
የከተማ አስተዳደሩ የቤቶች ልማት ፕሮግራሙ ከ54 ቢሊዮን ብር በላይ ለደረሰ ዕዳ እንደዳረገው ይገልጻል። በዚህም ሳቢያ የአዲስ መኖሪያ ቤቶች ግንባታዎች በማስቆም ከዚህ በፊት ተመዝግበው የባለቤትነት ዕጣ የሚጠባበቁ ነዋሪዎች በራሳቸው ቤት የሚገነቡበትን አማራጭ እንዳዘጋጀ በልዩ ልዩ የብዙሃን መገናኛዎች ሲያስታውቅ ቆይቷል። ይሁን እንጂ እንደ ኤደን ያሉ የርዕሰ ከተማ ነዋሪዎች ግን አሁንም እጣ ያልወጣባቸው ቀሪ ቤቶች ይደርሱናል በሚል በተስፋ መጠበቃቸውን እንደቀጠሉ ይገልጻሉ።
እኔ ተመግቤ ያለው እየቆጠብኩም ነው ያለሁት፣ ግን ስቲል አልደረሰኝም። በየጊዜው እጣ ይወጣል፣ የተወሰነ ሰው ይደርሰዋል። ግን ያው መስፈርቱ ምን እንደሆነ ባላቅም፣ አብዛኛው ሰው ግን እየተጠባበቀ ያለበት ሁኔታ ነው ያለው። እየቆጠበ እየተጠባበቀ ያለበት ሁኔታ ነው ያለው።
ለአዲስ አበባ ነዋሪዎች ሌላ አማራጭ የሆነው የቤት ኪራይ ጭማሪው ከገቢያቸው ጋር ፈጽሞ የማይጣጣ በመሆኑ ኑሯቸውን እያናጋው እንደሚገኝ ምሬታቸውን ይገልጻሉ። የቤት ኪራይ ዋጋን ለመወሰን የከተማ አስተዳደሩም ተደጋጋሚ መመሪያዎችን አውጥቷል። አርክቴክት ዮሐንስ ግን ይህ መመሪያ አስተዳደሩ በሕግ ከተሰጠው ስልጣን ያለፈና ፋይዳውም ጊዜያዊ እንደሆነ ይተቻሉ። ከዚህ ይልቅ ችግሩን የሚመጥን ዘላቂ ልባት ማበጀት ላይ ማተኮር እንደሚገባ የኪነ ሕንፃው ባለሙያና መምህር ይመክራሉ። ለዚህ ደግሞ የመሬት ፖሊሲን ጨምሮ ማሻሻያ የሚያስፈልጋቸው ሌሎች ሕጎች ደግሞ ሊታዩ እንደሚገባ አርክቴክት ዮሐንስ ያመለክታሉ።
መሬት የመንግስት ነው በሚል እሳቤ ላለፉት ሁለት ትውልዶች ኢትዮጵያ ውስጥ መሬት ከተሞች አካባቢ በተለይ የካድሬዎች መጫወቻ መሆኑን ማሳያ እማኛ ጥራት አያስፈልግም። ለምሳሌ በየወቅቱ ክፍለ ከተሞች ችግር ገጥሞ ክፍለ ከተሞች ላልተወሰነ ጊዜ ተዘግተዋል የሚባሉ ክፍለ ከተሞች አሉ። ሲዘጋ ሁልጊዜ የሚዘጋ ወይንም እንዲቆም የሚደረገው ከመሬት አገልግሎት ጋር የተገናኙት ፈጻሚ አካላት ናቸው። ሁልጊዜም የሌብነት የስርቆት ቦታ ስለሆነ ነው። ስለዚህ ዋነኛው የመሬት ቤትን ለመስራት ዋነኛው ግብዓት የሆነው መሬት ዋነኛው የመሬት ጥያቄ በመንግስት እጅ ስር እስካለ ድረስ እንደው መፍትሄ ይሆናል በቅርብ ይገኛል ብዬ አላምንም። ኢትዮጵያ ውስጥ የምንገነባቸው ቤቶች ከፍተኛ ወጪ በምናወጣባቸው ከውጭ ሀገር በምናወጣቸው ግብዓቶች ነበረ እስካሁን የምንገነባው። ይህን አካሄድ ለውጠን ቢያንስ መደበኛ የሚባሉት የቤት መስሪያ ቁሳቁሶች ለምሳሌ ብረትን ጨምሮ አንዳንድ የፍጻሜ ወይም ፊኒሽንግ ግብዓቶችን ጨምሮ አገር ውስጥ ለማምረት መንግስት ድጋፍ አድርጎ ይህን ለሚሰሩ ባለሀብቶች ማበረታቻ ጭምር ተደርጎ እንዲሰሩ እያደረግን በሂደት ምናልባት ችግሩን እያቀለን የምንሄድ ይመስለኛል።
በቅርቡ ጠቅላይ ሚኒስትር አብይ አህመድ ለዚህ ተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት የከተማ መሬት የህዝብ እንዲሆን መታሰቡን የሚያመላክት ፍንጭ ሰጥተዋል ያሉት ባለሙያው አርክቴክት ዮሐንስ መኮንን እርሳቸው ያስፈልጋል ላሉት የፖሊሲ ለውጥም እንደ ተስፋ ሰጪ ጅማሮ እንደሚያዩት ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በመቀጠል ኤደን ኬንያ ስለዘረጋችው አዲስ ዲጂታል የጤና ስርዓት የሚናገረውን ዘገባ ታቀርብልናለች።
ሚልድሪድ ኦውጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 ዓመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል።
ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሑፎች ያግዙናል። ይሄ መልካም ነው፣ ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል።
የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ የተቀበለችው
የልጆቹ መረጃ በዲጂታል መያዙን እወደዋለሁ፣ ምክንያቱም ሁል ጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው።
ባለፈው የጎርጎሮሳውያኑ ዓመት የጤና መረጃ ስርዓቱን ለማዘመን 200,000 ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰንዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ እመርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና ግልጋሎቶች ከ700 ወደ 1000 አድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው።
እነዚህ ሰዎች በተለይም ደግሞ ኤችአይቪን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምረዋል፣ ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ችለናል።
የአካባቢው መንግስት የኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረድቷቸዋል ይላሉ።
So we don't have to look for data because it is within our touch.
አሁን መረጃዎችን ማየት አይጠበቅብንም፣ ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬ ምሽት ስርጭታችን በዚህ ተጠናቋል። መልካም ሳምንት ማጠናቀቂያ ይሁንላችሁ። መልካም ጊዜ።
Thank you.